ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው።
ውድ አድማጮቻችን፣ የሬዲዮን አገልግሎታችንን ወጪ ለመሸፈን እንዲረዳን በየዓመቱ የምናደርገውን የሬዲዮ የገንዘብ እርዳታ ማሰባሰቢያ ፕሮግራም ሜይ 5 ከእሁድ አምልኮ ፕሮግራማችን በኋላ ስለምናደርግ በዚሁ ዕለት በሚኖረን የምሳ ግብዣ ላይ እንድትገኙልን በማክበር እንጋብዛችኋለን። በዚህ ዕለት መገኘት ያልቻላችሁ እርዳታችሁን በቼክ ወይንም በድህረ ገጻችን ላይ በሚገኘው ፔፓል ሲስተም በመጠቀም መርዳት ትችላላችሁ። በጸሎትና በገንዘብ ስለምታደርጉት እርዳታ ጌታ አምላክ ይባርካችሁ።
ውድ አድማጮቻችን፣ ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማስተምረው የወንጌል ትምህርት በጌታችን በኢየሱስ ክርስቶስ በመከራውና በትንሣኤው ላይ የተመሰረተ ትምህርት ነው። ካለፈው የሚቀጥል ስለሆነ ከዚያው ሐሳብ ጋር በተያዘ መንገድ ያምላካችንን የእግዚአብሔርን ቃል አብረን እናያለን። በሉቃስ ወንጌል ምዕራፍ 24 ከቁጥር 36 እስከ 43 ላይ ያምላካችን ቃል እንዲህ ይላል። ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምን ሐሳባችሁ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔን ዳሳችሁ እዩ አላቸው። ይህንም ብሎ እጆቹንና እግሮቹን አሳያቸው። እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላ አላችሁን አላቸው። እነርሱም ከተጠበሰ አሳ አንድ ቁራጭ ከማር ወለላም ሰጡት፣ ተቀብሎም በፊታቸው በላ ይላል እግዚአብሔር ቃል። ውድ አድማጮች፣ በዚህ በሉቃስ ወንጌል ላይ እንደምንመለከተው ጌታችን ሞቶ ከተነሳ በኋላ ለደቀ መዛሙርቱ ሲታይ በሚዳሰስ አካል በሚነካ ሰውነት ከሞት እንደተነሳ እናያለን። ይህንን ሁኔታ ደቀ መዛሙርቱ መንፈስ መስሏቸው ባዩበት ጊዜ ጌታ ኢየሱስ ክርስቶስ እኔ ጋር እንደምታዩት መንፈስ እናንተ እንዳሰባችሁት መንፈስ ሥጋና አጥንት የለውም፣ እኔ ግን የምዳሰስ ነኝ፣ ዳሳችሁኝ እዩ ብሎ በአካል ትንሣኤ ከሞት እንደተነሳ አረጋገጠላቸው። ውድ አድማጮቻችን፣ በእግዚአብሔር ቃልም ሆነ በቤተ ክርስቲያን አባቶች ትምህርት ኢየሱስ ክርስቶስ ከሰው ልጆች ሁሉ ጋር በሰው ልጅነቱ አንድ የሆነበትን መንፈሳዊ ምስጢር የክርስትና እምነት መሠረት መሆኑን ማወቅ አለብን። በሃይማኖተ አበው መጽሐፍ ላይ ስንመለከት በገጽ 99 በምዕራፍ 30 ቁጥር 45 ላይ ሰዎች ሁሉ በጌታችን ሥጋ ድነትን አገኙ፣ ጌታችን የተዋሃደው ሥጋ እውነተኛ ሥጋ ነውና እኛም ከእኛም ሥጋ ጋር አንድ ነውና እመቤታችን ቅድስት ድንግል ማርያም ወገናችን ናት፣ እኛ ሁላችን ከአዳም ተገኝተናልና በማለት የሚናገረው አትናቴዎስ ነው። ኢየሱስ ከአዳም የተገኘውን የአዳም ልጅ ከሆነችው ማርያም ማግኘቱን ያሳያል። ይህንን በማመልከት የአዳም ልጆች ለሆነው ለእኛ ለሁላችን ኢየሱስ ክርስቶስ ጌታችን ከእኛ ሥጋ ጋር አንድ አይነት የሆነ ሥጋ እንዳለው ያንን ሥጋ ገንዘቡ ያደረገ ጌታ እንደሆነ ያስተምረናል። ልብ እንበል አትናቴዎስ፣ ጌታችን የተዋሃደው ሥጋ እውነተኛ ሥጋ ነውና ከእኛም ጋር አንድ ነውና ማለቱን አስምረንበት ልናስብ ይገባናል። ይህንን ሁኔታ ማፋለስ፣ ይህንን ሁኔታ መጣል፣ ይህንን ሁኔታ ማዛባት የክርስትና እምነት መሠረቱን መናድ እንደሆነ ማስተዋል ይገባናል። በዕብራውያን መጽሐፍ በምዕራፍ 2 ከቁጥር 14 እስከ 15 ላይ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። በሕይወታቸውም ሁሉ ስለሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነጻ እንዲያወጣ በስጋና በደም እንዲሁ ተካፈለ የሚለው አትናቴዎስ የሚያስተምረው እውነት የተገኘበትን የተመሰረተበትን የአምላክን ቃል እናያለን። አባቶች ይህንን አጥብቀውና አጠንክረው የሚናገሩበት ትልቁ ምክንያት ምንድን ነው? እግዚአብሔር ለሰው ልጆች ሁሉ ልጁን የሰጠው በመለኮትነቱ የእግዚአብሔር ልጅ ሆኖ የኖረውና የሚኖረው ኢየሱስ ክርስቶስ ቃልም ሥጋ ሆነ ከተባለበት ጊዜ ጀምሮ ለዘላለም የሰው ልጅም ሆኖ የሚኖር ሆኖ ተሰጥቶናል። የሰው ልጅነቱን በሚያሳጣ ወንጀለኛ ወንጌል ላይ በመቆም በአምላክነቱ ብቻ እርሱን ማመን የእግዚአብሔርን የዘላለም ስጦታ ከሰዎች መንጠቅ ነው። ማርያም የእግዚአብሔር እናት የተባለችበትን መጠሪያዋንም መንሳት ነው። እርሷን እናት አድርጎ ያስቆጠራትን የሰው ልጅ ባህሪውን ከርሱ የሚነሳና የሚያስረሳ ወንጌል የእርጉም እርጉም የሆነ ወንጌል ነው። የኢየሱስን የሰው ልጅነቱን የሰው ልጆች የሚመኩበትን መታመኛቸውን ከሰዎች ልብ ለማውጣት ሰይጣን ዛሬ የሚሰራው በቅዱሳንና በጻድቃን ፍቅር በተለወሰ መርዘኛ ወንጌል ነው። እንዲህ የመሰለው ክህደት የቱን ያህል የተራቀቀም እንኳን ቢሆን ኃይማኖትን ግን እርቃኑን የሚያስቀር ክፉ ሰይጣናዊ ትምህርት መሆኑን መረዳት አለብን። ጌታችን በተዘጋጀለት ሥጋ የሞተው ሞት ምን አይነት ሞት እንደሆነ መመልከት ይኖርብናል። ትንሣኤውን በደንብ እንድናይ ይረዳናል። አዳም በኃጢአቱ እግዚአብሔርን ባለመታዘዝ ሰይጣንን በመታዘዝ በሰው ልጆች ሁሉ ላይ ያነገሰውን የበደላችንን ሞት ኢየሱስ የሞተው በመታዘዝ ሞት ነው። ሐዋርያው ጳውሎስም ሲናገር በፊልጵስዩስ ምዕራፍ 2 ቁጥር 8 ላይ በመስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ የሚለው ቃል ይህን ያሳየናል። ጌታችን እንደኛ በሆነ የሰው ባህሪ ባይገለጥ ኖሮ የርሱ ሞት እኛን የሚያድነን አይሆንም ነበር። የኛ ሞትና የርሱ ሞት አንድ አይነት ሞት ሊሆን የቻለው እርሱ የሞተው ሞት በእኛ ባህሪ ሰው ሆኖ በተወለደበት በእኛ ባህሪ ስለሞተ ነው። ይህንን ለማሳየት ነው ጳውሎስ በመስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ እያለ የሚናገረው። በመስሉ የፈጠረን እኛ በምንኖርበት ባህሪ ተገኝቶ ነው የሞተልን። በዕብራውያን ላይም እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው በሕይወታቸውም ሁሉ ስለሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነጻ እንዲያወጣ በስጋና በደም እንዲሁ ተካፈለ የሚለው ይህንን የሚያረጋግጥ ሐዋርያዊ ትምህርት እንደሆነ መረዳት አለብን። ጌታችን ኢየሱስ ክርስቶስ ከኛ ጋር በተካፈለበት ስጋ አንድ በሆነበት ስጋ ኃጢአትን አልሰራም። ጌታችን ገንዘቡ ያደረገው ያ ስጋ ከአዳም ኃጢአት የተነሳ የሚታመም የሚሰቃይና የሚሞት ስጋ ነበር። ጌታችን በነገር ሁሉ እኛን መምሰሉን ካላመንን ሞቱን ሞታችን እንደሆነ ማመን አንችልም። ሞቱን ሞታችን ያደረገው ጳውሎስ ከላይ በመስሉም እንደ ሰው ተገኝቶ ራሱን ስላዋረደ ነው ጌታችን ሞት የኛ ሞት የሆነው። ሞቱ ሞታችን የሚሆነው በዕብራውያን ላይም ስንመለከት ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚመረና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው ስለሚል ከኛ ጋራ አንድ በሆነበት የሰው ባህሪ ተገኝቶ በመሞቱ የኔና የናንተን ኃጢአት የሚያስተሰርይልን የዘላለም ሊቀ ካህን ሊሆንልን በቅቷል። ይህንን ካልጠበቀን ሞቱ ከኛ ጋር አንድ ነው ማለት አንችልም። በነገር ሁሉኛን መስሎ የሞተበትን ሞት ከኛ ለየት ያለ አርገን እሱን ብንወስደው ወደ ምንፍቅና ይከተናል። አዳም ከበደለው በደል የተነሳ በእኛ የኃጢአት ሞት ላይ ስልጣን ያለው ዲያብሎስ ተሻረ ማለትም አንችልም። ሰይጣን ሞትን እየተጠቀመ እኛን በሕይወታችን ዘመን ሲያሰቃየን ከኖረበት የሞት ፍርሃት ኢየሱስ ነጻ ያወጣን የበደላችንን ሞት በመታዘዝ ሞት ሞቶ የሰይጣንን ስልጣን በሚሽርና በሚያስቀር ሞት ስለሞተልን ነው። ይህንን ሁኔታ በደንብ ለማየት እንድንችል የብሉይ ኪዳንን መስዋዕቶች በጥላነት ምን ሲያደርጉ እንደነበር መመልከት እንችላለን። በብሉይ ኪዳን ሰዎች እግዚአብሔርን ሲበድሉ በበደላቸው እንደሞት እንደሚያመጣባቸው ያምናሉ። በሕዝቅኤል ትንቢት ላይ በምዕራፍ 18 ቁጥር 4 ላይ እነሆ ነፍሳት ሁሉ የኔ ናቸው፣ የአባት ነፍስ የኔ እንደሆነች ደግሞ የልጅ ነፍስ የኔ ናት፣ ኃጢአት የምትሰራ ነፍስ እርሷ ትሞታለች የሚለው ቃል እንደሚያሳየን አንድ ሰው ኃጢአት ሞትን እንደሚያስከትል በደንብ ይገባዋል። በብሉይ ኪዳን ይህንን ይረዳሉ። በደለኛው በደሉ ባሰለጠነበት የሞት ኃይል ስር ይሆናል። በደለኛው በበደሉ ከሰለጠነበት ሞት ኃይል ነጻ የሚሆነው በደል ያመጣበትን ሞት ሊያስወግድለት የሚችለውን ንጹሕ መስዋዕት በእግዚአብሔር ፊት በማቅረብ ነው። እኔ በደለኛው ልሞት ይገባኛል በማለት በበደሉ ምክንያት የሚያቀርበው መስዋዕት ላይ እጁን ጭኖ ከጫነ በኋላ ኃጢአቱን ተሸክሞ የሞተው እንስሳ ከበደለኛው ላይ የሞትን ዕዳ እንደሚያነሳለት ይሆናል። በዘሌዋውያን 4:33 ላይ እጁንም በኃጢአት መስዋዕት ራስ ላይ ይጭናል፣ የሚቃጠልም መስዋዕት በሚታረድበት ስፍራ ለኃጢአት መስዋዕት ያርዳታል የሚለው ቃል ይህንን ያሳያል። ሌሎችም የብሉይ ኪዳን ጥቅሶች እነዚህን በርካታ ሁኔታዎችን ሰፊ በሆነ ሁኔታ እንድንመለከት ያስተምሩናል። ዘሌዋውያን 1:4ን፣ 3:2ን፣ 8:4ን፣ 24:9 ቁጥርን በመመልከት እንችላለን። እንዲህ የመሰለውን መስዋዕት የሚያቀርበው ኃጢአተኛ በደሉን ተሸክሞ ሊሞት የሚገባውን ሞት በሞተለት እንስሳ ዕዳው እንደተከፈለለት ያምናል። የብሉይ ኪዳን መስዋዕት ግን የሚቀርበው ሰውን ኃጢአት እንዲሰራ ላደረገው ለኃጢአተኛነቱ ሳይሆን ለሰራው ኃጢአት ብቻ ነበር። ከዚህ የተነሳ በየጊዜው ኃጢአት በተሰራ ቁጥር መስዋዕት ማቅረብ ግዴታ ነበር። ጌታ ኢየሱስ ግን የሞተው ሞት እኛ በበደላችን የምንሞተውን ሞት ነው የሞተው። እርሱ ሞታችንን የሞተው እንደ ብሉይ ኪዳን መስዋዕት አይደለም። ጌታ ኢየሱስ ክርስቶስ በርግጥ ሞታችንን የሞተልን በመስዋዕትነት ነው፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሏልና። የእርሱ ሞት የመስዋዕት ሞት እንዲሆን ያደረገው ምንድን ነው? አንደኛ እንዳይሞት ማድረግ የሚችልበት ሥልጣን ነበረው። ኢየሱስ ላይሞት የሚችልበት ሁኔታ ነበረው። ሰይጣንም ሆነ የሚጠሉት ስላየሉበት አልሞተም። የሞተው መርጦ ነው። ነፍሴን ላኖራት ላነሳት ሥልጣን አለኝ ብሏል። ሥጋ የተዘጋጀለት የዓለምን ኃጢአት እንዲያስወግድ ነበር የተዘጋጀለት። መጥምቁ ዮሐንስም በመንፈስ ቅዱስ ተነርቶ በነገው ኢየሱስን ወደ እርሱ ሲመጣ ባየ ጊዜ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ያለው። ስለዚህ ኃጢአትን የሚያስወግድ መስዋዕት ሆኖ እንደመጣ እንመለከታለን። ሲሞትም ጌታችን ነፍሱን ለማኖር ለማንሳት ሥልጣን ያለው ጌታ መሆኑን እያወቀ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች ስላለ፣ ብትሞት ግን ብዙ ፍሬ ታፈራለች ስላለ በሞቱ የሚገኘውን ትንሣኤ ለእኛ ለማስገኘት እንደሞተ እናውቃለን። ጌታችን የሰው ልጆችን ያዳነው አዳም ለሰይጣን በተሸነፈበት ሥጋ በመካፈል ነው። አዳም ሰይጣንን በመታዘዝ በመሞቱ ሰይጣን በሞት ላይ ሥልጣን ሊኖረው የበቃ እንደሆነ ይታያል። እግዚአብሔርን ባለመታዘዝ የመጣ ሞት ነው ያዳም ሞት። ሰይጣንን በመታዘዝ የመጣ ሞት ነው ያዳም ሞት። ኢየሱስ ግን ያዳምን የበደልን ሞት በመታዘዝ ሞት ሲሞት እግዚአብሔርን በመታዘዝ ሰይጣንን ባለመታዘዝ ነው የሞተው። ስለዚህ የሱ ሞት እግዚአብሔርን የታዘዘ ቅዱስ ጌታ ስለሆነ ሞቱ በበደል ሞት ባለ ስልጣን የነበረውን ሰይጣንን የሚሽር ሞት ሆኗል። ሰይጣን ድል የተነሳው በሲኦል አይደለም። ሰይጣን ድል የተነሳው አሁን የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዥ ወደ ውጭ ይጣላል በማለት ጌታችን የተናገረው በምን አይነት ሞት እንደሚሞት እየተናገረ ሳለ ስለነበረ እርሱ አልፎ በተሰጠበት ጊዜ ሰይጣን በነፍሰ ገዳይነት ወደ ውጭ የተጣለበት እንደሆነ እናያለን። የዕብራዊው ጸሐፊ እንደሚነግረን በምዕራፍ 2 ቁጥር 14 ላይ በሞት ላይ ስልጣን የነበረው የተሻረው በጌታ ሞት እንደሆነ ያረጋግጥልናል። ውድ አድማጮች፣ የጌታችን ኢየሱስ ክርስቶስ ሞት ዕዳ መክፈያ ብቻ ሳይሆን ሰይጣን ድል የተነሳበት ሞትም ነው። ሰዎችን ከእግዚአብሔር የሚለየው መጋረጃ የተተረተረበት ሞት ነው። ሰዎች ከእግዚአብሔር ጋር የሚታረቁበት ደም የፈሰሰበት ሞት ነው። ሰዎች ኃጢአታቸው የሚከደንበት ደም የፈሰሰበት፣ የበደላቸው ሞት የኩነኔ ሞት የተሻረበት ሞት ነው። ጌታችን እስከ ሞተበት ጊዜ ድረስ በምድር የነበረው የእግዚአብሔር ቤተ መቅደስ መጋረጃ በሰማይ ያለችው ቤተ መቅደስ ምሳሌ ነበር። በምድር በነበረችው ቤተ መቅደስ እግዚአብሔር ያድር በነበረበት በቅድስተ ቅዱሳን በራፍ ላይ ያለው መግቢያውን ወደ ቅድስተ ቅዱሳን መግቢያውን የጋረደው መጋረጃ ነው የተተረተረው። እግዚአብሔር በዚያ በሚያድርበት ስፍራ መግባት ፈጽሞ አይቻልም ነበር። የብሉይ ኪዳን ሊቀ ካህን እግዚአብሔር የቀባው ቅዱስ ካህን እንኳን በዓመት አንዴ ብቻ ነበር የሚገባው። ጌታችን ግን በሞተበት ጊዜ መንገዱ ተከፈተ። መጋረጃው ከላይ እስከ ታች ተተረተረ። ይህንን ሁኔታ የዕብራዊው ጸሐፊ ሲናገር ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል ይላል። ስለዚያ መጋረጃ ሲናገር የብሉይ ሊቀ ካህናት ወደዚህ መጋረጃ የሚገቡት ዮም ኪፑር በሚባለው በዓል ቀን ነበር፣ በዓመት አንድ ጊዜ ብቻ። ጌታ ኢየሱስ የሞተው የፋሲካ በዓል በሚከበርበት ጊዜ ነበር። ጌታችን በተሰቀለበት ጊዜ ያ ወደ እግዚአብሔር መግባትን የሚከለክለው መጋረጃ ሊቀ ካህናቱ በዓመት አንድ ጊዜ ብቻ የሚገባበት ከላይ እስከ ታች ተተረተረ፣ ለሰው ሁሉ ግልጥ ሆኖ ሊታይ በሚችል መንገድ ተከፈተ። ወደ እግዚአብሔር በኢየሱስ ክርስቶስ ደም በሥጋው በተቀበለው መከራ መግባት ተገኘ ያለ እልፍኝ አስከልካይ። መጽሐፍ ቅዱስ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን። አያችሁት? ድፍረት ስላለን። ይሄ ድፍረት በጀብደኝነት የራሳችን ድፍረት አይደለም። ከጌታ ደም የተነሳ የተገኘ ድፍረት፣ ከሱ ሞት የተነሳ የተገኘ ድፍረት፣ ደሙን ስላፈሰሰ መቅደሱን የመቅደሱን መጋረጃ ስለተረተረው በሱ መስዋዕትነት በሱ ማዳን ያለ ድፍረት ነው። ክብር ለእግዚአብሔር ይሁን። ደግሞም እንደዚህ ይላል፣ በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን። ሊቀ ካህኑ እስራኤልን ከቤተ መቅደሱ ግቢ ውስጥ አርጎ ነው በእግዚአብሔር ፊት ቆሞ የሚወክላቸው። የኛ ሊቀ ካህን ግን መጋረጃውን ተርትሮ ነው የዘላለም ሊቀ ካህን የሆነልን። ከክፉ ህሊናችን የሚነጻው ህዝቡ ከውጪ በቀረበለት መስዋዕት ውጭ አደባባይ ከቤተ መቅደሱ ግቢ ውስጥ ይቀራል። የኛ ሊቀ ካህን ያፈሰሰው ደም ግን ልባችን ላይ የሚረጭ ሰውነታችን በቃሉ ታጥበን በመንፈስ ቅዱስ ጸጋና ኃይል ተቀድሰን በቅን ልብ በእምነት ልንቀርብ የምንችልበት መስዋዕትን ያቀርበልን። ወደ እግዚአብሔር እንድንገባ ያደረገንን ስጋችን ጌታችን መልካም የማዓዛ ሽታ ያለው ክብር መስዋዕት ሆኖ የማንቀርበውን ኃጢአተኞቹን እኛን እርሱ ግን በክብር ስጋው በክብር ደሙ እኛን ወደ እግዚአብሔር የሚያቀርበን የታረደ በግ ሆነልን። ክብር ለእግዚአብሔር ይሁን። ስለዚህ በክብር ስጋው ስለኛ ሞቶ ባፈሰሰው ደም የተገኘውን ይህንን የተከፈተ ታላቅ ድል የሚዘጋ እምነትና ትምህርት ይርጉም እርጉም የሆነ ክፉ ትምህርት ነው። መጋረጃው ተተርትሯል። ወደ እግዚአብሔር የሚገባበት መግቢያ በክርስቶስ ሞት ተከፍቷል። በደሙ ተመርቋል። በዚያ ስፍራ የዘላለም ሊቀ ካህን ኢየሱስ ክርስቶስ አለ። ወደ እግዚአብሔር መግባት ተችሏል። ክብር ለእግዚአብሔር ይሁን። እስራኤላውያን እግዚአብሔር ያዘዛቸውን በማመን በእንስሳ ደም ከሞት መቅሰፍት ድነዋል። ሊቀ ካህናቶቻቸው እግዚአብሔር የሰጣቸውን ቅዱስ ሥርዓት በመታመን በእንስሳት ደም በእጅ በተሰራችው ቤተ መቅደስ በክብር ባደረው በአምላክ ፊት ለመታየት በእምነት ይገቡ ነበር። እኛ የእግዚአብሔር ልጅ ከድንግል በነሳው ሥጋ እኛን ሊያድን በሞተው ሞት ባፈሰሰው ደም የመረቀው አዲስና ሕያው መንገድ እንዴት ይልቅ ከብሉይ ሊቀ ካህናት ይልቅ እንዴት ይልቅ ከብሉይ መስዋዕቶች ሁሉ ይልቅ ወደ እግዚአብሔር ለመግባት ድፍረት አይሰጠን? የሞተልኝ ማን ነው ጥያቄው? ያስታረቀኝ ማን ነው ጥያቄው? ኃጢአቴን የሚደመስስልኝ የማን ደም ነው ጥያቄው? ይሄ ጌታ የሞተልኝ መመኪያ የሚሆንልኝ ታላቅነቱ ክብርነቱ የሞተው ሞት ያፈሰሰው ደም እጅግ ክብር ስለሆነ ከብሉይ ኪዳን እልፍ አእላፋት መስዋዕቶች ሁሉ ስለሚሻል በእውነት በርሱ ወደ እግዚአብሔር መግባት ይቻላል። የኢየሱስ ደም ከኃጢአት ሁሉ የሚያነጻ ደም ነው። ካንዳንድ ኃጢአቶች አይደለም፣ ከኃጢአት ሁሉ የሚያነጻ ደም ነው። እስራኤላውያኖች ለኃጢአታቸው ለአይነቱና ለሁኔታው የተለያዩ መስዋዕቶች አላቸው። ለኔና ለእናንተ ግን የኃጢአታችን አይነቱ የፈለገ አይነት መልክ ቢኖረው ነገር ግን ኃጢአታችን የሚደመሰስበት ደም አንድ ነው፣ የእግዚአብሔር ልጅ ደም ነው። ክብርና ውዳሴ ለዘላለም ለርሱ ይሁን። ኢየሱስ ክርስቶስ ሞቶ አልቀረም። ኢየሱስ ከሞት የተነሳበትን ሥጋና ሕይወት ልናስብ ይገባል። አትናቴዎስ ጌታችን ሥጋን ገንዘቡ ያደረገው እርጉም ወንጌል ሰባኪዎች እንደሚያስተምሩት ለእርቅ ሥራ ብቻ እንደሆነ አድርጎ አስተምርም። ጌታችን ሰው የሆነበት ምክንያት ከእርቅ ያለፈ የክብር ምክንያት አለው። አትናቴዎስ ያስተምር ያለው የሚለወጠው ሥጋ የማይለወጥ መሆኑን ገንዘቡ ያደርግ ዘንድ እንዳለው የሚሞት ሥጋም የማይሞት መሆኑን ገንዘቡ ያደርግ ዘንድ እንዳለው ያስተምር ዘንድ ለሐዋርያው ለጳውሎስ ምስጢሩን ገለጸለት ያለ አንደኛ ቆሮንቶስን ከ15 51 እስከ 57 ይጠቅሳል። በዚህ ቦታ ላይ የታላቅ እግዚአብሔር ሰው ከሐዋርያው ጳውሎስ የተማረውን መልካም ነገር ይናገራል። የነዚህን ደጋግ መምህራን ትምህርት ጥለን እውነትን እየጣልን በስም ብቻ እውነተኛ ሃይማኖት አለን ማለት ለፍርድ ይዳርጋል እንጂ ሰውን አያድንም። አትናቴዎስ የሚለው ምንድን ነው? ኢየሱስ በሰው ሥጋ የሚታየውን መለወጥ አያችሁት? ሞትን ገንዘቡ አደረገ ይላል። በሰው ሥጋ ውስጥ የተለያዩ አይነት ባህሪያቶች አሉ። ተረግዟል ኢየሱስ ክርስቶስ፣ አድጓል። ሰውነቱ የሚታመም የሚጎዳ የሚሞት ሆኗል። መለዋወጥ በላው ላይ ተካሂዷል። ታሟል፣ ተሰቃይቷል፣ ሞቷል። መለወጥ በመለኮታዊ ባህሪ ውስጥ ጨርሶውኑ የለም። ጌታ የሚለወጠውን የሰው ባህሪ ገንዘቡ አደረገ ይለናል። በርሱ ሕይወት ነበረች የተባለው ጌታ የማይሞትንና ሕማምና ስቃይ የማያገኘው ጌታ የሚሞተውንና የሚሰቃየውን የሰው ሥጋ ገንዘቡ አደረገ። አትናቴዎስ ይህን ያደረገው የሚለወጠው የማይለወጠውን ገንዘቡ እንዲያደርግ የሚሞተው የማይሞተውን ገንዘቡ እንዲያደርግ ነው ብሎ ሲያስተምር እናያለን። ክብርና ውዳሴ ሞቶ ለተነሳው ለእግዚአብሔር ልጅ ይሁን። ብዙ ጊዜ ሳስተምር የምለው ነገር አለ ደጋግሜ ውድ ወገኖቼ የርሱን ለኛ ሊያደርግ የኛን የርሱ አደረገ የምለው ለዚህ ነው። የኛ የሆነው ሁሉ የርሱ ያደረገው ገንዘቡ ባደረገው ስጋችን ነው። ኢየሱስ ክርስቶስ ከድንግል ማርያም በነሳው ስጋ የኛን ነገር ሁሉ የራሱ አድርጓል። ስለመተላለፋችን የቆሰለው ስለበደላችን የደቀቀው ደዌያችንን የተቀበለው ህመማችንን የተሸከመው ስለኃጢአታችን የቆሰለው የሞተው የኛን የራሱ ባደረገበት የኛ በሆነ የስጋ ባህሪ ከኛ ጋር አንድ ስለሆነ ነው። በመስቀል ላይን ሁሉ አድርጎ ሞቶ ተቀብሮ አልቀረም። የርሱን ለኛ ሊያደርግ በቻለበት በህይወቱ በክብሩ በስልጣኑ በኃይሉ ትንሳኤውን መለወጥና መታመም ላገኘው ባህሪያችን ሰጥቶ ከምድር ምድራዊ የሆንበትን ሰማያዊና መንፈሳዊ አድርጎ በማይለወጥና በማይጠፋ ህይወት ኃይል ሕያዋን አድርጎን አስነስቶናል። ክብርና ውዳሴ ለዘላለም እስከ ዘላለም ለርሱ ይሁን። ይህ ትምህርት እጅግ በጣም መሰረታዊ ነው። ሞቶ የተነሳው ጌታ ከድንግል ማርያም በነሳው ስጋ ከነሳው ስጋ የሚለይ ስጋ ነው ወይ? ኢየሱስ ሞቶ ከተነሳ በኋላ በማይለወጥ ባህሪ ሕያው አድርጎ ያስነሳውን ስጋ ያ ከሰዎች ጋር የተካፈለበት ስጋ አሁንም ከርሱ ጋር ነው ወይ? ይህንን በሚቀጥለው አካፍላችኋለሁ። የሰማችሁት ሁሉ ለደህንነት ይሁንላችሁ። ሞቶ በተነሳው በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር።
ውድ አድማጮቻችን የሬዲዮን አገልግሎታችንን ወጪ ለመሸፈን እንዲረዳን በየዓመቱ የምናደርገውን የሬዲዮ የገንዘብ እርዳታ ማሰባሰቢያ ፕሮግራም May 5 ከሁዳ አምልኮ ፕሮግራማችን በኋላ ስለምናደርግ በዚሁ ዕለት በሚኖረን የምሳ ግብዣ ላይ እንድትገኙልን በማክበር እንጋብዛችኋለን። በዚህ ዕለት መገኘት ያልቻላችሁ እርዳታችሁን በቼክ ወይንም በድረ ገጻችን ላይ በሚገኘው PayPal ሲስተም በመጠቀም መርዳት ትችላላችሁ። በጸሎትና በገንዘብ ስለምታደርጉት እርዳታ ጌታ አምላክ ይባርካችሁ።